የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገው ዕለት በአዲስ አበባ ቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ውይይትና የኪነ ጥበብ ድግስ ተሰናድቷል። በሰላም ኢትዮጵያ የተሰናደው ይህ መድረክ ተመልካቾች በነጻ እንዲታደሙበት እንደታቀደ፣ በጋዜጠኝነቱና በኪነ ጥበቡ ዓለም የታወቁ ሰዎች እንደሚሳተፉበት አስተባባሪዎች ለአሜሪካ ድምፅ ራዲዮ ዛሬ ተናግረዋል። ስለ ዝግጅቱ ዓላማና ይዘት ይነግረን ዘንድ የዝግጅቱ አስተባባሪ የሆነውን ረዳት ፕሮፌሰር ሱራፌል ወንድሙን ጠይቀናል። ሱራፌል የዝግጅቱን ዓላማ በመዘርዘር ይጀምራል።
የዚህ በቅርቡ የሚከበረው ወይም ደግሞ አሁን እየተከበረ ያለውን ከሜይ 1 እስከ ሜይ 3 ማለት ነው የዩኔስኮ የዓለም የፕሬስ ነጻነት ቀን ወይም ደግሞ በአማርኛ ጥሩ ነው የመናገር ነጻነት ቀን ስለሚሆን ለጋዜጣና ለኤሌክትሮኒክ ሚዲያ የሶሻል ሚዲያ ብቻ ሳይሆን ለሌሎችም ለክሬቲቪቲ የፈጠራ መብት የምሁራዊ ነጻነት የምንላቸውን ጭምር ከመናገር ጋር ስለሚያቅፍ እሱን ይዘን ብዙ ጊዜ ፕሬስ ላይ ብዙ አፈናዎች ተካሂደዋል፣ ብዙ ትግሎች ተካሂደዋል። ግን ደግሞ የባህል ትግል የፕሬስ ብቻ አይደለም። ፕሬሱንም ይዞ አጠቃላይ በባህሉ ዙሪያ ምን ሲካሄድ ነበረ፣ ትግሎች በስንጥቆች ውስጥ ብዙ ተካሂደዋል፣ ስንጥቆችን ለመፍጠርም ብዙ ተካሂደዋል፣ አበሳዎች፣ ጭንቅና ጥቦች ነበሩ ባለፉት ዓመታት። ስለዚህ እነሱን ደግሞ ሴሌብሬት ማድረግ ደግሞ ማመስገን እንደገና ደግሞ ነጻነትንስ በዚህ የሽግግር በሚመስል ሰዓት ላይ ነጻነትን እንዴት ነው መተለም ያለብን በሚል ዙሪያ መነጋገር አለብን። ይህንን የዓለም የንግግር የመናገር ነጻነት ቀንን አስመልክተን በሚል ከሰላም ኢትዮጵያ ጋር በመሆን የተሰናዳ ዝግጅት።
በዝግጅቱ ላይ እነማን ይሳተፋሉ? ተመልካቹ፣ ታዳሚው ምን አይነት ቁም ነገር ይዞ እንዲመለስ ነው የምትፈልጉት?
እሺ፣ ዝግጅቱ ሁለት አንጓዎች አሉት። የመጀመሪያው ውይይት፣ በውይይቱ ውስጥ ጋዜጠኛ ተመስገን ደሳለኝ እንዲሁም ገጣሚና ተዋናይ አበባው መላኩ በተለይ የፖኤቲክ ጃዝ የሚባለውን ዝግጅት ብዙ ጊዜ በመንግስት ቁጥጥር ስር ያሉ የባህል ተቋማት በአፈና ውስጥ የጨለማ ውስጥ በነበሩበት ጊዜ ምንም እንኳን እዛም ሰፈር የውስጥ ለውስጥ ትግሎች ቢካሄዱም ተለዋጭ ወይም ደግሞ ኦልተርናቲቭ ቦታዎችን ሴቶች በመፍጠር ትልቅ ሚና የተጫወተው ፖኤቲክ ጃዝ እና ያንን በተመለከተ ምን አይነት ትግል ነበር፣ አሁንስ ነጻ የሚመስለውን ነገር ወይም ደግሞ ነጻነትን እንዴት ታየዋለ በሚል ተመስገን ደሳለኝ እንደሚናገር ሁሉ አበባው መላኩም ይናገራል። ስለዚህ በፖለቲክ ጃዝ ውስጥ ደግሞ ሰፊ ድርሻ የነበረው ተመልካቹ፣ ስለዚህ መድረኩ ላይ ብቻ ሳይሆን ትግሉ የተካሄደው ከተመልካቹ ጋር ስለሆነ ያንን ደግሞ ያለማሳለፍ ታዳሚ የሆኑት ዶክተር ተዋበች ቢሻው እሳቸው ከተመልካች አንጻር ይናገራሉ። ልጃቸው ታዋቂው ሙዚቀኛ ጆርጋ መስፍን ነጻ አውጪ ባንድ በሚለው በዚህ የፖለቲክ ጃዝ ስራ ውስጥ ለረዥም ጊዜ ተሳትፏል። ስለዚህ እሱን አስመልክተው ሌላኛም ድምፃዊት ልጃቸው ሙሉት መስፍን የዛ ታዳሚ ነች፣ አጋዥ ነች እና እንደዚህ አድርገው እሳቸው ይናገራሉ። ሌላው የፊልም ሴንሰርሽፕን በተመለከተ በነገራችን ላይ ሌሎቹም በውስጥ ለውስጥ ነበር አፈና በብዛት የሚካሄድባቸው፣ ፊልም ግን በቀጥታ የአዲስ አበባ ባህል ቢሮ በሴንሰርሺፕ ቁጥጥር ስር ያደረገው ነበር እና ብዙ ጊዜኛ ሚዲያ ላይ ልንሞግት ብንሞክርም በሀገሪቱ አጠቃላይ ስርዓት የተነሳ አልተቻለም ነበር። ስለዚህ ያንን መልክቶ አቶ ቤዛነህ ከፍታለ የሚባሉ የህግ ሰው የፊልም ፖሊሲ በማርቀቅ ሂደት ውስጥ የተሳተፉ እሳቸው ስለዚያ ይናገራሉ። ከዛ ደግሞ ስሜን ሀያሌ የሚባል የዶክትሬት እጩ ነው። በኬፕታውን ዩኒቨርሲቲ ነው የተማረ ያለ በጣም ብሩህና በሂስ የተሞላ ሰው ነው። እሱ ነጻነትን እንዴት ነው የምንተልመው በሚል ዙሪያ ይናገራል። እና እነዚህ የመጀመሪያው የውይይቱ አካል ሆኖ የሚመጡ ናቸው። ከተኛው አንጓ ደግሞ ሁለተኛው አንጓ ደግሞ ከምሽቱ 11 ተኩል እስከ ምሽቱ 2 ተኩል በኢትዮጵያ አቆጣጠር የሚቀርበው የትርኢቶች የሚቀርቡበት ዝግጅት ነው። ፖኤቲክ ጃዝ ወጣትና በጣም ብሩህ ክሪቲካል የሆኑ ገጣሚዎች ይቀርባሉ። በጃዝ ታጅበው በነጻ አውጪ ባንድ ማለት ነው። ከዛ ባሻገር ሮቤል ተመስገን የሚባል በዓለም አቀፍ ደረጃ እጅግ እውቅና ያለው ሰዓሊና ፐርፎርማንስ አርቲስትም ጭምር ነው። እሱ ደግሞ የሚገርም ስራዎች አሉት። ከዛሬ 5-6 አመታት ጀምሮ የጋዜጦችን ሁኔታ በሚገርም የኪነ ጥበብ ስራ አድርጎ የሰራው ስራ አለ እና እሱን ያቀርባል በኤግዚቢሽን መልክ፣ እንዲሁም ደግሞ የተወሰኑትን በማንበብ ይተውናቸዋል በሙዚቃ ታጅቦ። ከዛም እያዩ ፈንገዝ አዲስ አጀንዳ የሚል የዚህን ዘመን ደግሞ የሚተች ስራ እያቀናጀ ነው። ግሩም በለጠ በነገው ዕለት አዲስ ስራውን የ25 ደቂቃ የሚሆን ለተመልካች ያቀርባል። ስለዚህ እነዚህ ናቸው የምሽቱ ዝግጅቶች ማለት ነው።
አንድ የመጨረሻ ጥያቄ ልጨምር። ፕሬሱ እንግዲህ ዜናን እውነታን ለህዝብ በማዳረስ ላይ የተመሰረተ መስክ ነው። ኪነ ጥበብ ደግሞ የራሱ የፈጠራ አድማስ ያለው በምናብ ውስጥም የሚቆይ አይነት ዘርፍ ነው። ሁለቱን በአንድ መድረክ ለማምጣት ወይንም ስለ ሁለቱ በአንድ መድረክ ላይ ለማውራት ምን ያክል መግባቢያ ቦታ መግባቢያ ስፍራ አገኛችሁለት?
በጣም ጥሩ ጥያቄ ነው። በቅርቡ ብዙ በሚዲያዎች ላይ ውይይቶች እየተካሄዱ ነው። እኔ የተሳተፍኩባቸው ብዙ አሉ። እውነቱን ለመናገር ሀብታሙ፣ አንድ የበለጠ በጥልቀት ማሰብ ያለብን ጋዜጠኝነትን በትምህርት ቤት ደረጃ እና በንድፈ ሀሳብ ደረጃ በድጋሚ ማሰብ መቻል አለ። ፈጠራና ጋዜጠኝነት ቀጭን በሆነ መስመር ላይ የሚጓዙ መሆናቸውን ድጋሚ ማሰብ አለ። እውነታን እንዳለ የሚዘግብ ኒውትራል ከጥግ ሆኖ ነው ጋዜጠኝነት የሚዘግበው የሚለው አስተሳሰብ በእጅጉ በክሪቲካል ስተዲስ በተለይ በካልቸራል ስተዲስ እየተጠየቀ ያለ አስተሳሰብ ነው። በዚህ አሁን በአሁኑ ዝግጅት ብዙ ነገር ልናገር አልችልም። ምናልባት ሌላ መድረክ እናመቻች ይሆናል። ምን ለማለት ነው ግን የውክልና የሪፕሬዘንቴሽን ጥያቄ አንዱ በመሰለው መልኩ ወደ ሚዲያው ስለሚያመጣው ሳናውቀው ፊክሽን ውስጥ እንገባለን። ምክንያቱም እያንዳንዱ የሚዲያ ተቋም ከአንዳች አይዲዮሎጂ ሊያመልጥ አይችልም። ስለዚህ አይዲዮሎጂን የማንሸሸው ከሆነ ጋዜጠኝነትን በምን መልኩ ነው ደግሞ ማሰብ ያለብን ብለን መነጋገር ያለብን። ግን በነገ ዕለት የሚያገናኘን አንድ ክር ግን የመናገር የማሰብ የመፍጠር ነፃነት ጉዳይ ነው። ሁላችንም አንድ ላይ የሚያመጣል።